voice of America. በፌደራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ውሎ ላይ ያተኩራል።
የፌደራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽህፈት ቤቱ በኩል እንዲያስገቡ ትዕዛዝ ሰጥቶ ለፍርድ ውሳኔው ለታህሳስ 25 ተለዋጭ ቀጠሮ ሰጥቷል። ጽዮን ግርማ በዛሬ ችሎት ተከሳሾቹን ወክለው ችሎት የቆሙትን ጠበቃ አቶ ሰይድ አብደላን አነጋግራለች።
በፌደራል አቃቤ ሕግ በሽብርተኝነት ክስ የተመሰረተባቸው ጋዜጠኛ ካሊድ መሐመድና ዳርሰማ ሶልን ጨምሮ 19 ተከሳሾች ናቸው። 19ኛ ወንጀል ችሎት ታህሳስ 12 ቀን 2009 ዓ.ም በዋለው ችሎት ለዛሬ ቀጠሮ ሰጥቶ የነበረው አቃቤ ሕግ ያቀረበውን ማስረጃ መርምሮ ተከሳሾቹ ጥፋተኛ ናቸው ወይም ጥፋተኛ አይደሉም የሚል ውሳኔ ለመስጠት ነበር። ተከሳሾቹ በአቃቤ ሕግ የቀረበባቸው ክስ እንደሚያስረዳው በዋና ወንጀል ድርጊት በመካፈልና በአድማ በወንጀል ላይ ስምምነት በማድረግ ከራሳቸው አክራሪነትና አስተምህሮ ውጪ በሀገሪቱ ውስጥ ሌላ እምነት አስተሳሰብና አስተምህሮ መኖር የለበትም በሚል የእምነት ነጻነትን በሚቃረን ሁኔታ ሃይማኖታዊ መንግስት ማቋቋም የሚል ፖለቲካዊ ግብ ይዘው ሲንቀሳቀሱ ተይዘዋል የሚል ነበር። ፍርድ ቤቱ ይህንን ክስ በንባብ ካሰማ በኋላ ተከሳሾቹ ይህንን አላማ ይዘውም እነ አቡበከር አህመድ፣ ኤልያስ ከድርና ሌሎች ተከሳሾች ከእስር ለማስፈታት አቅደው መንግስት ኮሚቴዎቻችንን በግፍ ስላሰራቸው ህዝበ ሙስሊሙን ወደ አመጽ አስገብተን የሽብር ተግባር በመፈጸም በመንግስት ላይ ጫና ማሳደር በሚል የመጅሊሱን አመራሮች እንዲቀየሩ ለማድረግ የተለያዩ የቅስቀሳ በራሪ ወረቀቶችን አዘጋጅተው በአዲስ አበባ በጅማና በወልቂጤ ከተሞች በመበተን እንዲሁም የተቃውሞ ሰልፎችን በማዘጋጀት የሽብር ድርጊት መፈጸማቸውን አቃቤ ሕግ ባቀረበው የሰነድ ማስረጃዎች ስላረጋገጠባቸው ጥፋተኛ ናቸው ሲል ፍርድ ቤቱ የጥፋተኝነት ውሳኔ አስተላልፏል። የዛሬውን የችሎት ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሰይድ አብደላን ማምሻውን አነጋግሬያቸው ነበር።
ክሱ የተመሰረተባቸው አቡበከር አህመድ መዝገብና በኤልያስ ከድር መዝገብ የተከሰሱትን የሙስሊም ኮሚቴ አባላትን እናስፈታለን ብላችሁ ተንቀሳቅሳችኋል፣ ይህንን ለማገዝ ወረቀት በትናችኋል፣ በተለያዩ መስጊዶች በተደረጉት ሰልፎች ተካፍላችኋል በሚል በሽብርተኛ ድርጅት ውስጥ መሳተፍ የሚል ወንጀል የተከሰሱበት። በዚሁ መሰረት ይኸው ተረጋግጦባቸዋል። የአቃቤ ሕግ ምስክር ይህንን አረጋግጧል። እናንተም የአቃቤ ሕግ ምስክር ይነሱ መከላከል አልፈልግም ማለት ስላላስተባበላችሁ ፍርድ ቤቱ ጥፋተኛ ብሏችኋል ብሎ ነው ዛሬ ከአንደኛ እስከ 16ኛ እና ከ18ኛ እስከ 20ኛ ያሉ ተከሳሾችን ጥፋተኛ ያላቸው። 17ኛ ተከሳሽ ከዚህ በፊት ክሱ ተቋርጦላት ስለተፈታች ማለት ነው።
ለማስታወስ ያህል ተከሳሾቹ አንከላከልም፣ መከላከያ አናቀርብም ያሉት ምክንያት ምንድን ነበር የጠቀሱት?
ያው እነሱ አናቀርብም ያሉት ያው ለመከላከያ የሚጠቅሙን የሰነድ ማስረጃዎቻችን በማረሚያ ቤት ውስጥ ተቃጥሎብናል፣ እንዲሁም በፖሊሶችም ተወስዶብናል። ማረሚያ ቤት ውስጥ ያለው ራሱ አያያዝ በጣም አስቸጋሪ ስለሆነ እዚህ ቅሊንጦ ማረሚያ ቤት ለመቆየት መከላከያ ጊዜ ይወስዳል። ያንን ሁኔታ ቅሊንጦ ማረሚያ ቤት ቆይተን የመከላከያውን ሂደት ለመከታተል አንችልም፣ ከፍርድ ቤቱን የምንጠብቀው ነገር አይኖርም። ስለዚህ የመከላከል መብታችን ታልፎ ፍርድ ይሰጠን በማለት ነበር የጠየቁት። ከዚህ በፊት
የቀረበባቸው ክስ ከምን ያህል እስከ ምን ያህል የእስር ጊዜ የሚያስቀጣ ነው?
የተከሰሱበትም ያው ጥፋተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ 7 ንዑስ አንቀጽ 1 ነው። ከአምስት አመት እስከ 10 አመት የሚያስቀጣ ነው። ያው ይሄኛው ማክበጃም ሆነ ማጥለያም ሳይጨምር ነው። መነሻው 5 አመት ነው፣ መድረሻው 10 አመት ነው። ይሄ ግን ያው ፍርድ ቤት ላይ ለሚተገበርበት ጊዜ ጠቅላይ ፍርድ ቤት የወጣ ማንዋል አለ። በዛ መሰረት የወንጀሉ አፈጻጸም ከባድ፣ መካከለኛ ወይም ቀላል ተብሎ ከተወሰነ በኋላ ምናልባት ማቅለያው የበዛ ከሆነ ከአምስት አመት በታች የሚሆንበት ሁኔታም ሊኖር ይችላል ማለት ነው።
አሁን የቅጣት ማቅለያ ወይም የቅጣት ማክበጃ አቅርበዋል? ፍርዱ ከመሰጠቱ በፊት
ያው በጽሁፍ ከቀጠሮ በፊት እንድናስገባ ነው። ቀጠሮ የተቀጠረው ለታህሳስ 25 ነው። ከዛ በፊት በጽሁፍ እና ማስረጃዎቻችንን ከቀጠሮ በፊት እናስገባለን። አቃቢ ግን አለን የሚለውን ማክበጃ ያስገባል። በዚሁ መሰረት ታህሳስ 25 ፍርድ ቤቱ ይህንን መርምሮ ቅጣቱን ይወስናል።
ከነዚህ ተከሳሾች ውስጥ የተወሰኑት ደግሞ ቂሊንጦ ማረሚያ ቤትን በማቃጠል ተከሰዋል አይደለም?
አዎ ተከሰዋል።
ምን ያህሎቹ ናቸው ከዚህ ውስጥ የተከሰሱት? የሱስ ጉዳይ በምን ደረጃ ላይ ይገኛል? መቼ ነው ቀጠሯቸው?
ያው ከዚህ በዚህ መዝገብ ውስጥ ያሉ 3 ተከሳሾች ተከሰዋል። ከዚህ በዚህ ተመሳሳይ ደግሞ መዝገብ በሌላ መዝገብ የተከሰሱ 2 ተከሳሾች አሉ። በአጠቃላይ በሙስሊሙ ጉዳይ 5 ተከሳሾች ነው በማቃጠል ተጠርጥረው የተከሰሱት። ከዚህ በፊት ክሱ ተሰምቶ ለታህሳስ 14 ለመጪው አርብ ነው የተቀጠረው። እነሱ ጠበቃ የሚያቆሙና የማቆም የማይፈልጉ ወይም መንግስት እንዲያቆምላቸው የሚፈልጉ ተከሳሾች 38 ተከሳሾች ናቸው። ከዚህ ውስጥ ባለፈው ቀጠሮ 7 ሰው ብቻ ነው ጠበቃ የቆመለት።
እነዚህ ተከሳሾች ባለፈው ለፍርድ ቤቱ ለ19ኛ ወንጀል ችሎት አቤቱታ እንዳቀረቡ ዘግበን ነበረ። እርሶንም መሰረት አድርገን አቤቱታው አላግባብ ከፍተኛ ድብደባና የማስተቃየት ተግባር ተፈጽሞብናል የሚል አቤቱታ እንዳቀረቡ፣ በሱ ላይ ፍርድ ቤቱ ያለው ነገር አለ ዛሬ?
በዚህ ላይ ያው ከዚህ በፊት በቃል ስለሆነ የቀረበው ፍርድ ቤቱ በጽሁፍ ይቀርብልኝ ብሎ በጽሁፍ ገብቷል። ምናልባት ይሄ በጽሁፍ የገባው ላይ በሚቀጥለው ቀጠሮ ቅጣት በሚወስንበት ጊዜ የሚለው ነገር ይኖራል ብለን እንጠብቃለን። በጽሁፍ አስገብተናል።
በጣም አመሰግናለሁ። እግዜር ይስጥልኝ አቶ ሰይድ።
እሺ፣ እኔም አመሰግናለሁ።